ሁለተኛው ክፍል የእንስሳት ፕሮግራማችን አሁን ይጀምራል። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካን የመጀመሪያውን ክፍል አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ስለ አማርኛው ትርጉም መግቢያ። ስለ ቀይ ሽብሩ በእንግሊዝኛ የተጻፈውን ጸጋዬ ገብረ መድህን ከተረጎመው የቆየ ቢሆንም በልዩ ልዩ ችግሮች የተነሳ ሳይታተም ዘገየ። በመሃሉ ያለ ደራሲው ፈቃድ አፋትሞ መሸጥ ልምድ በሆነባት አገራችን አንድ ግለሰብ መጽሐፉን ተርጉመው ለሽያጭ አቀረቡ። ይባስ ብለውም ተገደው ሊሆን ቢችልም የመጽሐፉን ትርጉም መታሰቢያነት ለኢህአዴግ ሰጡ። የበደል በደል የጸጋዬ ገብረ መድህን ትርጉም የመጽሐፉን መልእክት በደረቁ ሳይሆን በውበት የሚያቀርብ ነው። የጸጋዬም ሆነ የመጽሐፉ ዕጣ የቀይ ሽብር ጣጣ ገና እንዳላከተመ ያመለክታሉ። ደጋግመን እንደቀለጽነው ቀይ ሽብር በማንኛውም ስርዓት ሊወለድ የሚችል በመሆኑ የመጽሐፉ ዋነኛ ዓላማ ይህ ቅስፈት እርግማን ዳግም እንዳይወለድ ለማድረግ ሁሉም ኢትዮጵያዊ ነቅቶ የበኩሉን አስተዋጽኦ ማድረግ እንዳለበት ለመጠቆም ለማሳሰብ ነበር። የኢትዮጵያ ሕዝብ ያሳለፈውን አስተቃቂ የመከራ ዘመን ለባዕዳን ማሳወቁም አስፈላጊ ሆኖ መጽሐፉ በእንግሊዝኛ ቢወጣም ይህን ቋንቋ የሚያውቁት በርካታ የሀገራችን ምሁሮች በአንባቢ ደረጃ የታሰቡ ነበሩ። ቀይ ሽብሩ በፋሽስቱ መንግስት ቢካሄድም በሂደቱ ተሳታፊው ለጉዳቱ ተጠያቂው በሱ ብቻ የሚወሰን አልነበረም። የጠቆመ ያጋለጠ ጎረቤቱ ወገኑ ሲረሸን አላየሁም ያለው ወጣት በጠራራ ፀሐይ ሲደፋ ጸጥ ያለ ጋምባገነን አረመኔ ስርዓት ያጎበደደ ወዘተ ሁሉ ራሱን መጠየቅ ህሊናውን መመርመር ይገባዋል። ቀይ ሽብሩ የተሰነዘረው በሟቾቹ ላይ እነሱማ ሞቱ አበቃ ሳይሆን በቀረው ላይ ነበር። በባርነት ካልተገዛችሁ ካላጨበጨባችሁ ግራ እጃን ስታችሁ ይውደም ካላላችሁ ወዘተ ታልቃላችሁ ለማለት። የሽብሩ ጊዜ እያንዳንዱ ኢትዮጵያዊ ማንነቱን ልኩን መፈተኛው ወቅት ነበር ቢባል ስህተት አይሆንም። እርገጤ ተሾመ ለገሰ መላኩ ብሎ ከመኮንን ባሻገር የሁላችን ሚና ምን ነበር ብለ መጠየቅ አለብን ያልነውም ለዚህ ነው። ገዳዩን መቅጣት አንድ ነው። ነፍሰ ገዳይ አግሎ በሺ ደረጃ ሲጨፈንና ለምን ተው ነው ዝም አልነው ብሎ መጠየቅ ደግሞ የበለጠ ጠቃሚ ነው። የርግማኑን መንስኤ ማወቅ እና ማስወገድ በረጅሙ ፍሬያማ ስለሆነ መጽሐፉ የወቅቱ ባለስልጣኖችና አጋፋሪዎቻቸው ለራሳቸው ሊጠቀሙበት ጥረዋል። በቀይ ሽብሩ በራሱም የፖለቲካ ችርቻሮን ለማካሄድ አጸያፊ ሽብር ረብ ሲካሄድ ታዘበናል። እንደገና የስልጣን ጥመት ያሳበዳቸው ሽብርን አርግዘው ሊወልዱ ሲፈጨረጨሩም እያየን ነው። የመጽሐፉ ተገቢው ትርጉም መውጣቱ በሽብሩ ተጠቂ ገነበሩትና በአዲሶቹ ባደንቶች መከራ እያዩ ዳሉት ለፈረደባቸው ታሪክ ለማይረሳቸው ለአይነታ ጸረ ሽብር የያባ ልጆች መታሰቢያነት መቅረቡም የግድ በመሆኑ እነሆ To Kill a Generation The Red Terror in Ethiopia በሚል ርዕስ በእንግሊዝኛ ቋንቋ ተጽፎ የነበረውን መጽሐፌን ወደ አማርኛ የመለሰው ዝነኛው ታጋይ ጸጋዬ ገብረመድህን ነው። የቅኔና የስነ ጽሑፍ ችሎታው በብዙዎች ዘንድ ተደናቂነት የነበረው ጸጋዬ ገብረመድህን በ1960ዎቹ ዓመታት የተማሪ ማህበር መሪ፣ የኢህአፓ መስራች አባልና የአመራር አባል ነው። በስነ ጽሑፍና በግዕዝ ችሎታው ጓደኞቹና ወዳጆቹ ደብተራው ብለው ይጠሩታል። ጸጋዬ ከጓደኞቹ ጋር በመሆን በኢትዮጵያ ዴሞክራሲ፣ ሰላም፣ እኩልነትና ፍትህ እንዲሰፍን ለረጅም ጊዜ ታግሏል። ጸጋዬ ከ1967 ዓ.ም ጀምሮ በገጠሩ ትግል ውስጥ በመቆየት ከፍተኛ መስዋዕትነትን የከፈለ ሲሆን በ1982 ዓ.ም ጎንደር ክፍለ ሀገር ልዩ ስሙ ሳንኪሳ በተባለ ቦታ በወያኔ ጦር ተይዞ ከተወሰደ በኋላ እስካሁን መዳረሻው ሳይታወቅ ቆይቷል። የጸጋዬና የጓደኞቹ የደረሱበት መጥፋትና እንዲሁም በተለያዩ ቦታዎች ብዙ ሰዎች እየተገደሉ እየታፈኑና እየተሰቃዩ መሆናቸው ያሁኖቹ መሪዎች ያገዛዝ ዘይቤ ከፊተኞቹ ብዙም እንደማይለይ ያሳያል። እንደ ደርጉ ጊዜ ቀይ የሚል ስም ባይሰጠውም በወያኔ አገዛዝም መጠኑ ትንሽ ያልሆነ ሽብር እየተካሄደ መሆኑ አጠራጣሪ አይደለም። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ የተጻፈው ተመሳሳይ የትውልድ ድልቂት በኢትዮጵያ እንዳይደገም ለመከላከል ነበር። ሽብር እያካሄዱ ላሉት ያሁኖቹ መሪዎች የመጽሐፉ መልእክት ትምህርት የሆናቸው አይመስልም። ባቢሌቶላ 1989 ዓመተ ምህረት መቅድም ገናናው ልዑል ሆይ አለ አምላክ እውነቱን እናገራለሁ። ሳሙኤል ጆንሰን ራስቴላስ መስነ ኢትዮጵያ ከሚለው መጽሐፍ ለንደን 1759 ዓመተ ምህረት እድሜው አሁን ወደ 20 ቤት ማገባደጃ ላይ የሆነውን የተባለውን ጎልማሳ ታሪክ እንውሰድ። ከወገቡ በታች ሽባ ነው። አንድ አይኑን አጥቷል። ሁለት ጣቶች ከቀኝ እጁ ጎድለዋል። አስጨናቂ ህልም አሁንም እየተመላለሰ መንፈሱን ያምሰዋል። አብዛኛውን ጊዜም ቀውስ ውስጥ ይከተዋል። ምግብ የሚቀምሰው ላመል ነው። ታዲያ ተመልካችን ወዬ ያሰኛል። በ1969 ዓመተ ምህረት የደስደስ ያለው እወጣ እወጣ የሚል ደልደል ያለ ሰውነት ያለውና የሰመረ ህይወት ለመኖር ተስፋው ብሩክ የሆነ ወጣት ነበር። ግን መቼ ለዚህ ቢያድለው? አንድ ዕለት ማታ በመጋቢት ውስጥ በአንድ የሚኢሶን ካድሬ የሚመሩ 6 የቀበሌ ዘበኞች እሱን ሲሉ መጡ። ከፖለቲካ ጋር ምንም አግባብ የሌለው ይም ለጊዜው ደነገጠና እየተፋፋመ በነበረው ፖለቲካዊና ወታደራዊ ግብግብ ውስጥ ምንም ተሳትፎ እንዳልነበረው አጋቾቹ ሲረዱ ወዲያውኑ እንደሚለቁት ተማመነ። ቃሉን ለሚቀበሉት ምንም ውስጥ ስለሌለ በስህተት የተያዘ መሆኑን፣ ይህ አባባል የነበረው ታላቅ ወንድሙም የት ሊገኝ እንደሚችል እንደማያውቅ ነገራቸው። ይህ ያላወቀው ግን አጋቾቹም ሆኑ ቃል ተቀባዮቹ እውነቱን እየነገራቸው መሆኑ ላይ ጥርጥር እንዳልነበራቸው ነው። በተይዘው ማግስት ይህ ክፋቱ ወደሚያወድ ክፍል ተወስዶ ከታላቅ ወንድሙ ጋር ፊት ለፊት እንዲገናኝ ተደረገ። እሱነቱን ለመለየት እስከሚያስቸግር ድረስ ብርቱ የሆነ ግብረ ሰቆቃው በዚያች ዕለት ተፈጽሞበት ነበር ያገኘው። በዚያች ዕለት ከዚያም በኋላ በተደጋጋሚ ጊዜ ይህ እዚያው በታላቅ ወንድሙ ፊት ባሰቃቂ ሁኔታ ግብረ ሰቆቃው ይፈጸምበት ገባ። ريلاي نفسم سايزرا يميكو يباتشو جزيات نبرو اندف اللاغوتاتشو يتبالي ونجل هلو فالسمي اللوبولو للفل فلاتشو فاقادنيا يونال جن انيا يساكو قوابقاغوش لسوكال دنتا النبراتشو فاللاغوتاتشو يتالاق وندمون ستنو منفس لمسبر نبرنا السجن وندمو يه أسر بمعللنا بمعتنو مجفن كتشبيل كسامن تبعالا رقمو الميهاتشو وده سلسا يتتقاي نبرو الناتاتشو انتمتو تدرقه ننيهونو ولتلجو تشاتشون لما تردقنا لما استمار بزو قبسك الياجو سيت نبرو بالا تشو كموتو بالا داغ منيا اندال ماقباتا تشو متن يميستداد درو تتالا بممشت نبر ولتلجو تشاتشون اندال هونو هونو بايجو كزي يدنكاتينا يهازن فلاساسن تقوثي تلا تشو تشو تشون لكاقوت يام يمكارات تشو مراف مكفتشا خونه بولت طول جو تشاتشونا بس الدست يقبرسكو قاومياتا نيوش فيت لفساتشون انديهو الكونا اركانا تشون انديهونو تقددو زيو لجو تشاتشو فيت قبرسكو قاو تفسم اباتشو تواردو يامونو ياتل لكون جمعان داتشن تنفشالو مرجا عالنبرم فاشست وشوشي ياله የሚሆነ ጭፍባቸውን ጩኸታፍኖ ለማስቀረት እሱንም ከናቱ ጋር ደርቦ ማሰቃያታቸው ለኛ የአመጻ ግንዶች አልፈየደም በመጨረሻም የግብረሰቆቃው ሙያተኛ አባለ ዘሩን ሰልበው በትንንሹ ከከታተፉት በኋላ እኛን እናት አስገድደው አበሏቸው ሰቸውም ከዚያ በኋላ ልቦናቸው ተለያቸው በዚያው روحاتشون ستو اثر بتلككو بزيانو لسم هيوتاتشون فكزاجاتشو عطفو يهو بمبتنيان نتيف انو تلكو رجاتشو ببيانو شبوتان كونتي قدر تدرقو يك اشبرت ايينتاتشو اكال هونزن باورا قدانا وطو تتعالي يهجن تبزيابو على صوص تامتا التاسرو باسرازت ايمتو سباو للتامتا مهرت تلككا يخدمو سبقناهن كفو بيتشايزو دوي شباهنو عقوتو لاي ينرودا يمنفس شكم خونه يه تاريك ويقول تابلو يميتالف يتناطل تاريك عجلم كذيبت عم يميتاكتتو يبالتن يميزاقننو لما منم يميداقتو درقيتوش بملاي سيطيات فالسموال يهننا يهن يمتاسلو بوت تدراوي منقس كاسرازت ايماتو سلساس منتس كاسرازت ايماتو سبا عندما تمرت يتكايدو قدر يالنبرو تشفن يجملا قدية تكاتونو شبر يمي بالو ببزوشي يمي قطرو تفدايتو موتو تزيابلا يميونو دقمو صواتو ساكوكاو تفرار قبات جو دواهني تتعالو انديبلو سينا قروت قنبادو كالهونو يسمال درك ستاتستيكس በጣምም አጠቃላይ ይሆንና የሽብሩን አስገፍቲ ገጽታ ፍንትው አድርጎ ለማሳየት አይሆንለትም መግደል መሞት የተለመዱና ያዘቦት ቃላት መሆናቸው ያሳዝናል ሞተ ተገደለ ሲባል በዚያች ቅጽበት እንግዳ ይሆነ ማስደንገጡ አይቀርም እሱንም ቢሆን እየለመድ ነው መተናል ሰውን የራሱን ስጋ መጥሮ ማብላት ጥፍሮቹን መንቀል በፈላ ዘይት ውስጥ መዝፈቅ ሽንትና ሰገራ የጠጣ ጨርቃፍ ውስጥ መጎስጎስ አፍንጫውን በፒንሳ በጭቆ መጣል በሴት ብልት ውስጥ ጠርሙስ መጠርመስ የጥቶቿን ወለብለቤት መቁረጥና መላጥቶቿን መቁረጥ የሚያፈቅሩትን ተመልካች አድርጎ ካሰቃዩ በኋላ አንገቱን መቅላት ወይም በፒያኖ ሽቦ አንቆ መግደል በተለምዶ እንደሚጠራው ግድያ ብቻ ሊባል አይችልም ቀይ ሽብር እንጂ ይህ ነው በሀገሪቱ ታሪክ ውስጥ በአቋያነት ሊታይ የሚችለው የካቲት 1929 ዓመተ ምህረት በአዲስ አበባ ውስጥ የተፈጸመው የግራዚያኒ ጭፍጨፋ ብቻ ነው። ዘን ግዜ የሙሶሎሪ ልጅ መልእክተኛ በአዲስ አበባ ማርሻል ጋዚያኒ አብርሃ ደቦጭና ሞገስ አስገዶም የተባሉት ወጣት አርበኞች የጅ ቦምቦር ወረውበት ከመት የተረፈ ሲሆን በዚያ ክበብ ማርሻሉ ለመጽዋት አስተባባቸው የነበረው የከተማይቱ ነዳያን ለበበቀል መወጫ እንዲሆኑ ተረሸኑ። ከዚያም ለሶስት ቀናት ብላክ ሸርትስ ተብለው የሚታወቁት ወታደሮች ገሌ ተገሌ ሳይሉ ይገድሉ ዘንድ በአዲስ አበባና በሌሎች ከተሞች ላይ መረን ተለቀቁ። ለብዙ ሺህ የሚቆጠር ሰው አለቀ። ከዚህም ውስጥ በብዙ መቶ የሚቆጠሩ የአገሪቱ ምሁራን ይገኙበታል። ይህች ዕለት እስካሁን በኢትዮጵያውያን ዘንድ ታስባ ትውላለች። በአሁኑ ጊዜ ብዙ ሰዎች ሽማግሌዎችም ሆኑ ወጣቶች ይህን ወታደራዊ መንግስት ፋሽስት ይሉታል። የሌተና መንግስቱ አንዱ ቅጽል ስም ግራዚያኒ ነው። የሆነ ሆኖ የ1929 ዓመተ ምህረቱ ጭፍጨፋ ቀይ ሽብሩ ጋር ሊወዳደር አይቃጣውም። ያለቀው ሰው ብዛት በመንፈስ ላይ አስመሮ ያለፈው የሰቃቃን ሰንበር ሲታሰብ በማንኛውም የገፍና የጭካኔ መለኪያ ቀይ ሽብር የበላይነቱን ይይዛል። አንድ ወጣት ትውልድ ያለምንም ማጋነን ከአገሪቱ ምድረገጽ እንዳልነበር ሆኗል። እድሜያቸው ከአስር ዓመት በታች የነበር ያልባለቁ ልጆችን፣ ሽማግሌዎችንና ባልሴቶችን ሽብሩ አላለፋቸውም። ትንሽ ትልቅ ሳይል ከተማዎችን ሁሉ ደቧቸዋል። ይህ ሁሉ የተፈጸመው አገር በቀል በሆነና ሕዝባዊ ነኝ በሚል መንግሥት መሆኑ ስሜት ላይ የፈጠረውን ቁስል ይበልጥ የሚያንገበግብና ይበልጥም የሚከነክን አድርጎታል። ቀዩ ሽብር በኢትዮጵያ ታሪክ ውስጥ ካሉ አስከፊ ምዕራፎች ጉልሁን ምዕራፍ ይይዛል። ይህን ምዕራፍም ነው በዚህ መጽሐፍ ውስጥ ለማቅረብ የምንሞክረው። የጓጓለት ዴሞክራሲና ነጻነት ቀርቶ በመተኩ ሽብርና ሞት እነሆ ስለተባለ ሕዝብ አሳዛኝ ታሪክ ነው የምናወሳው። ሽብሩ የሕዝብን እምነትና ድጋፍ ለማግኘት የተነሳው መንግሥት ይሁነኝ ብሎ አልሞ የተነሳበት የጠረገው ፖሊሲ ነበር። ሽብሩ ያስፈለገበት ምክንያት ፖለቲካዊ ተቃውሞን ለማዳፈን፣ ለትግል የተነሳ ሕዝብን ፍርሃት ረዓድ ውስጥ ለመክተት፣ ሰጥ ብሎ የሚገዛ ግዑዝ ፍጥረት ለማድረግ ይቻል ዘንድ አይነተኛና ቀልጣፋ ውጤት የሚያሳይ ዘዴ ነው ተብሎ ስለታመነበት ነው። የወታደራዊ መንግሥትና ጭፍን ኢሰብአዊ ስሜት ህሊናቸውን የሰወረው ባለሟሎች በቃላት ጉንጉን በንግግር ፈሪጥ አሽሞንሙነው ሊያቀርቡት የሚሞክሩት ገጽታ የተሽሞነሞኑበት ግልባብ ሲገፈፍ ፈጠው የሚቀርበው ሐቅ ይኸው ነው። የቀይ ሽብሩን ትክክለኛ ታሪክ ማወቁ የሚረዳው በሕዝብ ላይ የደረሰውን አሰቃቂ ግድያ ለመገንዘብ ብቻ ሳይሆን አገሪቱ በዚህ ቀን ይቆማል የበማይባል የእርስ በርስ ጦርነት ውስጥ ለምን እንደ ተዘፈቀችም ለመረዳትም ጭምር ነው። ከዚህ ሌላም ደግሞ ይህ ታሪክ ከፍተኛ መስዋዕትነት የተከፈለበት ውድ ተመክሮ የተገበየበት እንደመሆኑ መጠን በእንዲህ አይነት ተመሳሳይ ሁኔታ ሊወድቁ ለሚችሉ ሌሎች ሕዝቦች አይነተኛ መምህር በመሆን ታሪካቸው በእንዲህ አይነት ጸዋትወ መከራ እንዳይቀልም መዘክር ሊሆናቸው ስለሚችል ነው። በመጨረሻም ይህን ታሪክ የምናወሳው ለቀይ ሽብሩ ሰለባ ሆነው ለወደቁቱ፣ ለሞቱቱ ሁሉ ሰንበሩን ለተሸከሙቱ፣ በወህኒ ቤትም ለሚገኙቱ መስዋዕትነታቸው እንዳልተረሳ ከልብ ለመግለጽ ነው። በአዋሽና ባሰበ ተፈሪ ለተገደሉት ላባደሮች ከተገጠመው ታዋቂ ግጥም የሚከተሉትን ስንኞች እዚህ ላይ ያስታውሷል። የደምም ድምፅ አለው የነጎድጓድ ጩኸት፣ ብራቅ ነው ይፋጃል የላባደር ሞት። ምዕራፍ አንድ ኃያላን ያስገብራሉ። በኢትዮጵያ ውስጥ የመንግስትና የህዝብ ግንኙነት መቼም ማለት ይቻላል ኃይል ላይ የተመሰረተ ነበር። ያገሪቱ በርካታ ታሪክ ገጾችና ምዕራፍ የተሞሉት ባለስልጣኖች ህዝቡ ላይ ባደረሱት ግፍና ጭፍጨፋ ነው። ገዢዎችም እርስ በርሳቸው መጋጨታቸው አልቀረም። ሆኖም ግን በዞኖች ጠብ በመሃሉ የሚጎዳው የሚረጋግጡት ሳር ነው እንደተባለው እነሱ በተጋጨ ቁጥር የሚረገጥ የሚጨፈጨፈው ምስኪኑ ተራ ህዝብ ነበር። ፊውዳላዊት ኢትዮጵያ ጠመንጃን ያመለከች ለሱም ትሰግድ የነበረች እንደመሆኗ መጠን ግድያ የዘወትር ክስተት ነበር። አረመኔነትም እንደ ቆራጠኝነት ይቆጠር ነበር። ይህ ደግሞ ገዢዎች እንከተላለን ከሚሉት ህገ ክርስትናና ክርስቲያናዊ ስነ ምግባር ጋር ሲጻረር ከቶም አይታያቸውም። እንደ ሌሎቹ ብዙ ሀገሮች ሁሉ ኢትዮጵያም የተቆረቆረችው በኃይል ነበር። ቅድመ ምኒልክ ዘመን ማለትም ቅድመ 1889 ዓመተ ምህረት በፊውዳላዊ መሳፍንትና መኳንንት እንዲሁም በዙፋን ተፎካካሪዎች መካከል ያልተቋረጡ ጦርነቶችን የሚያሳይ ገጽታ ነበረው። ጦርነቶች ብዙ መንደሮች የሚደመሰሱባቸውን ሀብት ንብረት የሚወድምባቸው የብዙ ሺህ አርሶ አደሮች ህይወት የሚጠፋባቸው የእልቂት ወቅቶች ነበሩ። ፊውዳላዊው ጅር ወይም ሰራዊት ለኑሮው የሚያስፈልገውን ከህዝብ መዝረፍ የተገባው የሚጠበቅበትም እንደሆነ በጽሑፍ ባይደነገግም የዚያን ያህል የተረጋገጠ ነበር ለማለት የሚቻል ወይንም የተፈጥሮ የተለምዶ የሆነ ህግ ነበር። የዘረፋው ክፉታ ሰራዊቱ ከሚነሳበት ነቁጣ ራቅ ብለው የሚገኙ መንደሮች ሁሉ ይደርስባቸዋል። ወደ ማረግ እድገት ማሻቀቢያው ኃይል ጉልበት ብቻ ነበር። ከተራ ሰው ደረጃ ተነስተው በኃይል በጉልበታቸው ዙፋን ላይ ለመውጣት የቻሉት አጼ ቴዎድሮስ በአይነተኛ ምሳሌነት ይቀርባሉ። ኃያላን ይገዛሉ፣ ኃያላን ያስገብራሉ። ይህ ነበር ረጅም ጊዜ የኢትዮጵያ ህግና ደንብ ሆኖ የቆየው። የዛሬቱን ኢትዮጵያ ዳር ድንበር በመደካት አብይ ምናይ የነበራቸው ዳግማዊ አጼ ምኒልክ ወደ ደቡብና ወደ ሌሎች አካባቢዎች ያስፋፉት የአካባቢውን ህዝብ እብሪትና ትምክት ለተመላበት ኃይል እንዲንበረከክ በማድረግ ሲሆን ተቃውሞ በጠነከረ መጠንም እልቂቱም በዚያው ልክ ጨምሮ ነበር። ብዙ ተቃውሞ ያሳዩትም ቢሆኑ የሚደርስባቸው ዘረፋ ለከት አልነበረውም። ጉራጌዎች፣ ወላይታዎች፣ ኦሮሞዎች ወዘተ የተዘወተረ ጭፍጨፋ ደርሶባቸዋል። ትምህርት ያልቀሰሙ ለዘረፋ የተሰለፉ ከአማራውና ከትግራይ አካባቢ የተሰባሰቡ መንጋ ነፍሰ ገዳዮች አድራጎታቸው እንደ ጀግንነት ተቆጥሮላቸው ነፍጠኞች ተብለው በዘፈን ሲሞገሱ በግጥም ሲወደሱ ንጉሡ ደግሞ ከዚያው ከተያዘው መሬት ጋሻ መሬት በመሸለም ርስተኛ ጉልተኛ እያደረጓቸው የአካባቢው አርሶ አደር ግን አስከፊ ከሆነ የግዙነት ደረጃ ወደቀ። የዚያን ጊዜው ፍትህ ማጣትና በዚያን ጊዜ በቀል ጥላቻ እስከ ዛሬ ድረስ ስር እንደሰደደ ነው። ያለፉት የኢትዮጵያ ገዢዎች የተወሰኑ የእምነት ልምዶቻቸው ከክርስትና እምነት ጋር ጉልህ በሆነ መንገድ መንጻረራቸው እንዳለ ሆኖ ለክርስትና እምነት ራሳቸውን ያስገዙ መሆናቸውን ምንጊዜም ያረጋገጡ ነበሩ ማለት ይቻላል። ያም ሆነ ይህ ግን ሃይማኖታቸው መቼም ቢሆን የተግባራቸው መመሪያ አልሆነም። ለሰንበት ቅዳሴ አረፈድኩኝ ብሎ አበስ ገበርኩ እየየ የሚል የመሬት ከበርቴ ሙሉ የአርሶ አደር ቤተሰብ ሲገድል ትንሽም ህሊናውን አይሰቀጥጠውም። በገጠሪቱ ኢትዮጵያ አብይ ጾም የሻረውን ሰው ሁሉ ፊት ቢነሳው መንገደኛን ጓዙን ለመዝረፍ ወይም መሳሪያውን ለመንጠቅ ሰው የገደለውን ግን አፋውቶ የሚያነውረው የለም። በ1950ዎቹ ዓመተ ምህረት ውስጥ ከተላላቃቸው ፊደላዊ መጻፍንት አንዱ የነበረው ራስ መስፍን ልጁ የሽጉጥ ተኩስ ሲለማመድ ኢላማ የሚያደርገው አርሶ አደሩን ነበር። ታዲያ ይጃራ ተብሎ ይጠራ የነበረው ነፍሰ ገዳይ በፊውዳሎች አካባቢ በወንድነቱ በተኳሽነቱ መደነቅን ነው ያተረፈው። ለነገሩማ ህዝብ እንዲጨፈጨፍ ትዕዛዝ የሚሰጡት ነገስታት ነበሩ። የሃይማኖት ጠባቂ ተብለው ይጠሩ የነበሩት። ዋናው አስምረንበት ለማለፍ የምንፈልገው ግድያ አመጽ እየተዋረሰ ከመጣው ብሔራዊ ግዕዘ ልቡናና ማህበራዊ ባህል ጋር የሰመረ እንደነበር ነው። ይህን ስንል ደግሞ ኢትዮጵያውያን በተፈጥሯቸው ያመጻ ሰዎች ናቸው የሚል አንደምታ ለመስጠት አይደለም። ኢትዮጵያውያን የትም ቦታ እንደሚገኘው ህዝብ ሁሉ ሰላም ወዳዶች ናቸው። ልናሳይ የምንፈልገው ነጥብ በገዥዎቹና በህዝቡ መካከል የነበረው ግንኙነት በአብዛኛው መልኩ በኃይል ላይ የተመሰረተ እንደነበር ነው። ሀብታምና በድሃው፣ በባልና በሚስት፣ በወላጅና በልጆች መካከልም የነበረው ግንኙነት ኃይልን ምርኩዝ ያደረገ ነበር። አጼ ኃይለ ሥላሴ ሚኒስትሮቻቸው ስህተት ሲፈጽሙ አባት ልጁን እንደሚቀጣው ገለል አድርገው በግርፋት ይቀጡ ነበር። የሚገረፉቱ ክፉ ስላደረጉ ሳይሆን ልካቸውን እንዲያውቁ እንጂ። ሳይታሰብ ባስፈለገ ጊዜ ኃይልን ማሳየት ዳካማው ተገዥ ጌታ ማን እንደሆነ እንዳይዘነጋው ያስታውሰዋል። ባህልና ሃይማኖት ህጉን ጭምር ተገዥዎች ይህን እንደ ድል ፈንታቸው እንዲቀበሉት ያዟቸዋል። የአጼ ኃይለ ሥላሴ ህገ መንግስት የንጉሠ ነገሥቱ ሰውነት ክቡር ንዑድ ነው፣ ስልጣኑም አይገሰስም ብሎ ይደነግጋል። ጳጳሳቱም ስዩመ እግዚአብሔር ላይ ለማመጽ የሚደፍሩትን ፈጥነው ለማውገዝ ነቅተው ይጠብቃሉ። ውይይት፣ ማግባባት፣ ልዩነትን በሰላማዊ መንገድ ለመግለጽ መቻል፣ ይህም ትክክልና ተገቢ መሆኑን መቀበል ጨርሶ የሚታወቅ አልነበረም። ሰጥ ለጥ ያዝ ጠበቅ አድርጎ የማይገዛ ገዥ የራሱን ድቀት የሚጠራ ነው። አባት ሲፈራ እንደ ደካማ ከመቆጠሩም በላይ ልጆቹን ያባልጋል ይባላል። ሰይፍና ከዘራ የስነ ስርዓት መከሰቻዎች ሆነው አማራጭ የሌላቸው የእዝ ተዋረድ ማስጠበቂያዎች ነበሩ። ቤተሰብ ጠንካራ አባት ያስፈልገዋል፣ አገርም ፍጹም ስልጣን ያለው ገዥ። ፊውዳላዊ ስርዓት በተንሰራፋባት ኢትዮጵያ ደግ መሐሪ የሆነ ገዥ በጥርጣሬ አይን ሲታይ፣ ፈላጭ ቆራጭ ገዥ ግን የደንቡ ነው። አሜን ብሎ መቀበልም የዘወትር ልምድ ነው። ቅጣት የግድ ጭካኔ የተመላበት መሆን እንዳለበት ይታመንበታል። ቤት የሚያውክ ጮሌ ኩታራ ቁልቁል ተሰቅሎ በርበሬ ይታጠናል። ያመጸ በሰም ተነክሮ በእሳት ሲጋይ የመሬት ከበርቴዎች ባንክሮና በርካታ ይመለከቱታል። ብዙ ምዕራባውያን ዘመናዊ አዋቂና አስተዋይ ይሏቸው የነበሩት ኃይለ ሥላሴ ይህን በመሰለች ኢትዮጵያ ላይ ነው የነገሱት። በእርግጥም በዚያ መንገድ ልትገዛ የምትችል እንደዚያ ያለች ኢትዮጵያ ብቻ ነበረች። አጼ ኃይለ ሥላሴ ህጎች ቢደነግጉም ለኋላ ቀር አገሮች ያላቸው ግምገማ ግልብነት የሚያጠቃውን የውጭ ተመልካቾችን አስተያየት ለማለዘብ የታለሙ ከመሆናቸው በቀር ከወረቀት አልፈው በግብር ላይ የሚውሉ አልነበሩም። የ1955 ዓመተ ምህረቱ ህገ መንግስት ዴሞክራሲያዊ መብቶችን የንግግር ነጻነትን ጨምሮ ያረጋገጠ ሲሆን ስካር ያንበላሰሰው ሰው መንግስትና ንጉስ ተወራራሾች ናቸው ላይ ሳያስበው የሚወረውረው ነቀፋ በክብረ ነክ ወንጀል ከ5-7 ዓመታት እስራት እንዲከናነብ ያደርገዋል። አጼ ኃይለ ሥላሴ በከፋፍለ ግዛ መርክና በፊውዳላዊ ተንኮል የተካኑ ሆነው ሳለ በተጨባጩ የገዙት ግን ሰጥለት ያዝረገጥ በማድረግ ነበር ወደ ዙፋን ይወጡት እንኳን ሰርተው ለጂ ያሱን በመገብልበት በኋላም እንደሚነገረው ባለሙሉ sultaan እንደራሴ ሆነው የነበሩት ንግስት ዘውዲቱን በመርስ በመግደል እንደነበር ማች ይረሳል እንዲሁ አዋቂና አስተዋይ ንጉሠ ነገሥት በ1967 ዓመተ ምህረት አሪያና ፍላቺ ለተባለች የጣሊያን ጋዜጠኛ በሰጡት ቃል የነጋሲ ዘር እንደመሆናችን መጠን sultaan የባህሪ ገንዘባችን ነው አንድ ንጉስ በኃይል በመጠቀሙ ሊሰጥ አይገባው ቆራጥ እርምጃ ለመውሰድ ወደ ኋላ ብለን አናውቅም ለህዝቡ የሚበጀውን የሚያውቅ ንጉሱ ነው ህዝቡ ራሱ አያውቀውም ይህ እንግዲህ በንጉሳዊ ትምክህት የተገፈፈና የተጠናከረ አይን ያወጣ ጭካኔ ነው መጨከን አለመጨከን አለመቻል የደካማነት ምልክት ነው ደግ ይቅርባይ መሆን አመጽን ይወልዳል የተገሽ ፈቃድ አይጠየቅም ሞኝ ደንቆሮና ወይንም አሁን የተወለደ ጨቅላን ማን ምክር ወይም ሐሳብ ይጠይቃል ባንድ ቃልም ህዝብ የሚበጀውን ይማወቅ ተውህቦውን ተገፎ በእግዚአብሔር የተቀባው ንጉስ እንዳፈተተው የሚያደርገው ነው እንዲህ አይነቱ sultaan ላይ የሚያምጽ እንደ ኑፋቄ ይቆጠርበታል መናፍቃንን የመቅጣት ጉዳይ ሲመጣ ደግሞ የኢትዮጵያ ገዢዎች ከስፓኞቹ የመናፍቃን ምርመራ ዘ ኢንኩዊዚሽን አበጋዞች የሚማሩት ምንም አልነበራቸውም በንጉሠ ነገሥቱ ረጅም የግዛት ዘመን በመንግሥት ትእዛዝ በግልጽ በሕዝቡ ላይ የአመፃ በትር ወርዶበታል የሕዝብ አመጾች ጭካኔ በተመላበት መንገድ ተደምስሰዋል ሰላማዊ ሰልፈኞች በቆመት ተደብድበዋል በጋዝ ጢስ አንብተዋል ተገለውማል የ1950ዎቹ መጨረሻና 60ዎቹ መጀመሪያ የተማሪዎች ሰላማዊ ሰልፎች የተቃዋሚ ግለሰቦች ግድያ በአገር ውስጥም በውጭም በልዩ ልዩ ስኳዶች ይካሄድ ነበር ለምሳሌ ካፒቴን ከበደ ካርቱም ውስጥ ሌሎችም ሞቃዲሾና ሳንአ ውስጥ የኤርትራ ሽምቅ ውጊያ በመንደሮች ላይ ከፍተኛ ግፍ እንዲፈጸም በር የከፈተ ሲሆን የደረሰው የሰው እልቂት የዓለምን ህዝብ ጆሮ ለመኮርኮር ከሚችልበት ደረጃ ደርሶ ሊስተጋባ ባለመቻሉ ደጉ ንጉስ እንዲያውም የአፍሪካ አባት የሚለውን ስያሜ የተቀጸሉትን የፈላጭ ቆራጮን ንጉስ ገጽታ አላቀለመውም ባጭሩ አጼ ኃይለ ሥላሴ በስልጣቸው የተራቀቁ ይሁን እንጂ ካለፉት ፈላጭ ቆራጭ ነገስታት የሚለያቸው ነገር ከቶ አልነበረም ቴዎድሮስም ዮሐንስም ምኒልክም ቢሆኑ የግዛት ዘመናቸው ግድያ የተትረፈረፈበት ነበር እንደ ኃይለ ሥላሴ ማኪያቬሊን አንዳቸውም ያነበቡ ባይሆንም በተለያየ ደረጃ በፊውዳል ተንኮል ውስጥ የተዘፈቁና በኃይልም ከሃሊነት የሚያምኑ ነበሩ አርሶ አደሩ ለሁላቸውም ያው ገባር ነው የሚጎነበስላቸው የሚነብርላቸው የሚያገለግላቸው የሚሞትላቸውም ሁሉም ኃይለ ሥላሴም ጭምር በአርሶ አደሩና ምርቱን ለመሬት ከበርቴው ጭኖ በሚያመጣባቸው የቤት እንስሳት መካከል የጎላ ልዩነት አይታያቸውም ነበር ብሎ መናገር ማጋነን አይሆንም የግብረ ሰቆቃው መፈጸም ያለፉት ነገስታት እንግዳ አልነበረም አጼ ኃይለ ሥላሴ ግን በስልጣኔ በተራመዱት በአሜሪካና በእስራኤል መንግስታት እርዳታና መምህርነት ያራቅቁት በቅተዋል ከላይ ከተጠቀሱት አገሮች ጠበብት እንዲመጡ ተደረገ ኢትዮጵያውያንም ወደ ቴል አቪቭ እና ዋሽንግተን ወደሚገኘው ኢንተርናሽናል ፖሊስ አካዳሚ ተልከው ጎልዳፋ የነበሩት ስልቶች ርቀትና ጥበት አግኝተው አረመኔያዊነታቸው የላቀ ሆነ እንዲህ አይነቱን ጥበብ የቀመሱት ተማሪዎች ያሁኑን የኮሎኔል መንግስቱን ወታደራዊ መንግስትን ማገልገላቸውን የቀጠሉ ሲሆን በዚህኛው ዙር ደግሞ ሶቪየት ኪዩባ مستر جرمن لبركته تمرت مسغانا يغباچونا بتذب لاي تذب اندكلو متتكز ياللبتنا يجتاتوچين بپينسا بوچكو متال عشوا وايم وها يتمولا ترموس تبلدت لاي بمانطلطل كتكموچ اندهونه مادرك اجغر شيبا مادرك وستغرن مغرف قشاشا وها وست مسفق كبات اغرموك اغر الله اسقبتو كجلما مدر بيتو استماثر ماسرا يبرد سنسرت اندلقوام كافو استاسقبتو ترسو تشل مسمر ودهو على مساب مدفر وزتا وزتا يهيلة الله في اسرن يوچنا تقامي وچي در سبات شو ينبرنو اندو يسكاي قرنو يهونو አፍሪካን ድነት ድርጅት ጽፈት ቤት ቢጣሩ በሚሰማርቀት ላይ ያለው ማከላዊ ወህኒ ቤት ዓለም በቃኝ ይባል ነበር። አንድ የማይካር ነገር አጥያይ ለስላሴ ሽብርን የተጠቀሙበት በነሲብ አልነበረም። ሆኖም መጠቀሙን ተጠቅመዋል። ኤርትራውስ የተማረኩ ሽምቅ ተዋጊዎች ግብረ ሰቆቃው ከተፈጸመባቸው በኋላ ይገደሉ ነበር። ባሌ ውስጥ ወላጆቻቸውን አስፈራርቶ ለማንበርከክ ሲባል የህፃናት ጆሮ ተቆርጧል። ምናልባት በግርግር ውስጥ የተፈጸመ የወታደሮች አድራጎት ነው ሊባል ቢችልም አድራጎቱ እንደ ወንጀል ስላልተወሰደ በዚህ ለፍርድ የቀረበም የተቀጣም አልነበረም። በኢትዮጵያን ዘንድ አጼ ኃይለ ሥላሴ ከፍርሃት የተነሳ የሚፈሩ የሚከበሩ ስልጣናቸው የማይጠየቅ ንጉስ ነበሩ። የግርማዊነታቸው ሮልስ ሮይስ መኪና አውራ ጎዳናው ላይ ብቅ ባለ ጊዜ ባለበት ቆመ። መኪናው ሲያልፍ ዝቅ ብለ እጅ መንሳት አለብህ። አንዳንድ የውጭ አገር ሰዎች ይህንን አዛጎት ንጉሰ ነገስቱን ከማስቀር እንደመነጨ አድርገው ያዩታል። እንዲህ አይነት መደምደሚያ ለመድረስ ሲቸኩሉ የማያዩት ግን ንጉሳዊውን መኪና ከኋላው የሚያጅቡትን የታጠቁ ወታደሮች ነው። ቁሞ እጅ የማይነሳ በክብረ ነክ ተወንጅሎ ይቀጣል። ይህንንም ህፃናቱም ያውቁታል። እዚህ የባሰ ደግሞ ንጉሰ ነገስቱ በአምልኮ ባዕድ የተለከፉ ናቸው። ሰውነቱ ላይ ጭረት የሌለበት ልጅ ቆሪጥ ለተባለው ቢሾፍቱ ሐይቅ ውስጥ ለመሸገው ሰይጣን መስዋዕት ያቀርባሉ ብሎ ህዝብ ያምናል። የተማሩ የሩቅ ሰዎች ይህ ሁሉ ፋላቀር ህዝብ በመናቡ የሚያውጠነጥነው ፍሬከርሲቲ ነው ቢሉ ይችሉ ይሆናል። ናልባት ግን ስለ ኢዲ አሚን እና ቦካሳ የሰሙ ከእንዲህ አይነት አስተያየት ይቆጠቡ ይሆናል። ኢትዮጵያውያን ግን ንግስት ዘውዲቱ እድሜያቸው እንዲረዝም በሰው ደም ይታጠቡ እንደነበር ያውቃሉ። አንዳንድ የአካባቢ ፍንጮችም ንጉሰ ነገስቱም ከእንዲህ አይነቱ ተግባር ያራቁ እንደነበሩ ያመለክታሉ። እዚህ ላይ ዋናው ነጥብ ህዝቡ ይህ እንደሚፈጸም በርግጥ አምኖ ብዙ ወላጆች ልጆቻቸውን ለቆሪጥ ለሚቀርበው መስዋዕት ተገሪ ሆነው እንዳይገኙ ጆሮአቸውን መብሳታቸው ነው። የኢትዮጵያ ህዝብ የሌኒን የታወቀውን የመንግስት ርኳቢ ባያውቀውም መንግስት ማለት ኃይል መሆኑን አሳምሮ ያውቀዋል። አብዛኛው ህዝብ የመንግስት ባይተዋር ይሆንና ኃይሉን ባስፈለገው ጊዜ የሚጠቀም ህዝብ በጣም ርቆ የሚገኝ አካል ነው። ገዢው ማን ነው? ጠመንጃ የያዘ ነገስታቱ አንድ ጊዜ ቁንጮ ላይ ከደረሱ በኋላ ለራሳቸው ግብ የተስማማ ይሆን ዘንድ ታሪክን ይጠበዝዛሉ። በአፈ ታሪክ ከሚታወቁት ከንግስተ ሳባና ከንጉስ ሰሎሞን ጋር በማያያዝ አዲስ የትውልድ አረግ ይመዛሉ። ስልጣን ላይ ለመውጣት በኃይል እዚያው ላይ ለመቆየት ደግሞ ይበልጥ ያመጻ ስራ መፈጸምን ነው የኢትዮጵያ ነገስታት የታሪክ ገጽታ የሚያሳየው። በዚህ ሁሉ መሃል ግን የኢትዮጵያ ህዝብ አንድ ታላቅ የጦርነት ፊልም ውስጥ ዝቅተኛ ሚና እየተጫወተ እንደሚንጋጋውና ሲጨፈለቅ፣ በጦር ሲወጋ፣ እጅ እግሩ ሲቆራረጥ፣ ሲተኮስበት፣ ሲሞት እንደሚታየው ማንነቱ ሳይታወቅለት ሳይታዘንለት ሳይለቀስለት ወድቆ እንደሚቀረው አልባሌ ተዋናይ ነው። ከልደት እስከ ሞት የፍዳ ቋት ያለው ሁኔታ የያዘውን ስራ ተጠብቆ መከተሉ በእግዚአብሔር ፈቃድና ትእዛዝ የተቀደሰ እንደሆነና በወዲያኛው ዓለም እንደሚካሳምኑ እስከዚያው በእድል ማማረር ብፁዓን ትሑታን ልብ ሌላም ሌላ ኢትዮጵያውያን በአጠቃላይ ሲወሰዱ በጠመንጃ ያመልካሉ በማለት ፈርጠም ብለው የሚያቀርቡት ይህንን የኢትዮጵያውያን ታሪክና እውነታ የሚያንጸባርቀውን ጎልቶ የሚታይ ገጽታ ይረሳሉ። ስለሌሎች ህዝቦችም እንዲሁ መናገር ይቻላል። ለምሳሌ የጠመንጃ ፍቅር ያላቸውን የኤንአርኤ ጠንካራ አባላት የሆኑትን አሜሪካኖች ለምሳሌ መውሰድ ይችላለን። ግን ይህ ነጥቡን በአጠቃላይ መስራት ይሆናል። ኢትዮጵያዊው እንደ ግለሰብ አመጽ ያገበረው አይደለም፣ ግን አመጽ የበከለው አየር በሚያጉድበት የአንድ ሰው የክብሩ መግለጫ ኃይል ጉልበት በሆነበት ህብረተሰብ ውስጥ ነው የሚኖረው። በዚህ ሁኔታ ጠመንጃ ካህሊነትን፣ ወንድነትን፣ ትዕብናን፣ ዋጋ ግምትን ያሳያል። የራስ መከላከያም ነው። አንድ የቃታ ብረት የሌለው ወይንም መቀማት ያልቻለ ሰው ከእባብ ወይም ከተነካሽ ውሻ ለመከላከል በሚል ሰበብ በትር ይይዛል። ውስጣዊ ምክንያቱ ግን ሌሎች ለጥቃት የሚያስቡትን መሳሪያ አልባ ሰዎች ለማስፈራሪያ ወይም ለመቋቋሚያ ነው። ብረት ያልታጠቀ ሰው የማንም መጫወቻ ነው፣ ወይም በልሳነ ትምክህት ሽፍታ ወይም ቀማኛ ለመሆን እንኳ የማይቻለው ሴት ተብሎ ይጠራል። የታጠቀ ሰው እምቢኝ ወይም እጅ ለመስጠት ምርጫ አለው። ምርጫው ጠባብ ቢሆንም የጠመንጃው መኖር የሚሰጠው ልዕልና ልዩነት ያመጣል። በኢትዮጵያውያን ወግ ሽፍታ ከፍተኛ ቦታ አለው። ብዙውን ጊዜ ሽፍታ በባለስልጣኖች ላይ ያመጸ የአካባቢው አርሶ አደር ነው። ሽፍቶች በይፋም ባይሆን ይደነቃሉ፣ ይወራላቸውማል። ብዙዎቹ እንደ ሮቢን ሁድ ከሀብታም እየነጠቁ ለድሃ የሚሰጡ ሳይሆን ድሃውን የሚቀሙ አርሶ አደር ወገናቸውን የሚያሸብሩ ናቸው። ሆኖም በቦታው ካሉ ባለስልጣኖች አኳያ ሲታዩ አመጻቸው ተራው ሰው ቢመኝ የማያገኘውን ላቅ ብሎ የሚታይ ክህሎትን ያቀዳጃቸዋል። ለሌሎች ቤዛ በመሆን ራሳቸውን መስዋዕት አድርገው ያቀረቡ በኢትዮጵያ ታሪክ ውስጥ ጥቂቶች ናቸው። ስለዚህም ነው 1950ዎቹ እና የ60ዎቹ ዓመተ ምህረት አብዮታውያን እንግዳ ነገር ሆነው የታዩት። አርሶ አደሩ እኒህ ሰዎች ዓላማቸው ምንድን ነው? ምንስ ጥቅም ያገኙበታል? እያለ መልስ ለማግኘት ሲያውጠነጥን ረጅም ጊዜ የፈጀበት። ባጭሩም በፊውዳላዊት ኢትዮጵያ ነፍሰ ገዳይ ነገስታት፣ አረመኔ የመሬት ከበርቴዎች፣ ስግብግብ ገዢዎችና ተራ ሽፍቶች ጀግኖች ይባሉ ነበር። ምናልባትም እዚህ ላይ መጥቀስ የሚገባን አንድ ነገር ይህ ባህል ወደ ጥቂቶቹ ዘመናዊያን የሽምቅ ተዋጊ ድርጅቶች ወግ ውስጥ ዘልቆ ገብቶ ነው ለክላሽንኮቭ ጠመንጃዎቻቸው ጥዑም ቃና ያላቸው። የፍቅር ዘፈን እንደሚዘፈንላቸው ነው። ለነገሩ ግን ለጠመንጃው ያላቸው ፍቅር የፖለቲካ ስልጣን ካፈሙዝ ይሰርፋል ከሚባለው ከማኦ ብሂል እንደመጣም የሚናገሩ አሉ። ይህ ግን ሁሉንም የሚያጠቃልል አይደለም። ከነዚህ ድርጅቶች በአንዳንዶቹ ላይ የሚንጸባረቀው የወታደራዊነት ዝንባሌ ከአርሶ አደሩ ጋር ያላቸው የፊውዳል ግንኙነት፣ ማን አህሎኝነታቸውና በኃይል ላይ ያላቸው ጭፍን እምነት ሲታይ ሁኔታዎቹ የተለወጡ ይመስሉ እንጂ በተጨባጭ ግን እንደቀድሞው በነበሩበት እንዳሉ ያመለክታል። ያ ያለፈ የገለማ ባህል፣ የፊውዳሎች ወግና አሰራር እንዲሁ ፊውዳሊዝምን ለማውደም ቁርጠኝነታቸውን በመሐላና በመገዘት የሚገልጹት ጫንቃ ላይ ክብደቱን እንደጣለባቸው ያለ ይመስላል። ኃይለሥላሴ ሞተዋል፣ ግን ደግሞ ኃይለሥላሴ አሁንም ሕያው ናቸው ማለት ይቻላል። አንዳንድ ኢትዮጵያውያን እንደሚሉት ኢትዮጵያዊን ተራማጅ ጫር ጫር ቢያደርጉት ከቆዳው ስር ለመሬት ከበርቴነት ያቆበቆበ አካል ብቅ ይላል። ይህን ሁሉ ስንል በምንም አይነት መንገድ የደርግን አሰቃቂ ወንጀል ላንባቢው አይን አቀርዶ ለማቅረብ አይደለም። እንዲያውም በተቃራኒው ደርግ ሲወርድ ሲዋረድ የመጣውን ያመጻና የፈላጭ ቆራጭነት ስርዓት ከፍጻሜ ለማድረስ የተነሳውን ህዝባዊ አብዮት በማጨናገፉ እንደ አረመኔያዊና ኢሰብአዊ ኃይል ጎልቶ የሚታይ ነው። የ1966 ዓመተ ምህረት የካቲቱ አብዮት በአመጻ አገዛዝ ላይ የታበየና ለህግና ስርዓት፣ ለዲሞክራሲ፣ ለሰላም ከሁሉም በላይ ደግሞ የሰው ሰውነቱ ትክክለኛውን ትርጉምና ተገቢውን ቦታ እንዲያገኝ ሰፊው ህዝብ የነበረውን ግልጽ የሆነ ምኞት ያስተጋባ ነው። ህዝቡ ለመብቱ ጮኸ። ማንኛውም ኢትዮጵያዊ ከየትኛውም ማህበራዊ እርከን ይምጣ ተገቢውን ክብር ማግኘት አለበት ሲል ጠየቀ። መንግስታዊ ያመጻና ከሁሉም በላይ የሐሳብ ልዩነትን ማፈንን አወገዘ። በሌላ አነጋገር የካቲቱ አብዮት የጠመንጃን የበላይነት ሽብርንና አመጻን ሲቃወም፣ የያዘው ደርግ ግን ይህን ተጻሮ ቆመ። ይዘቱን ሳይቀይር የቅርጽ ለውጥ ብቻ አድርጎ በጥንቱ ያገዛዝ ስልት መቀጠሉን መረጠ። አብዮቱ ተጨናገፈ፣ ሽብር ነገሰ፣ ብዙ ነገር ተለዋወጠ፣ ማንኛውም ነገር ሆነ። በህዝብና በመንግስት መካከል የነበረው ግንኙነት ግን ቀድሞ ከተስተናበረበት ሁኔታ ምንም ያህል አልተቀየረም። በየካቲት አብዮት መጀመሪያ አካባቢ ለአያሌ ዓመታት እኒያ የጠፉ ሰዎች ማለትም በጨለማ ቤትና ሽታቸው በማያስጠጋ እስር ቤቶች ውስጥ ተቆልፎባቸው የነበሩ ተጋዦች ከምግብ ማነስ አጥንታቸው ገጾ፣ የፀሐይ ብርሃን ከማጣት ቆዳቸው ወይቦ፣ በከፊል የታወሩ እስከናካቴውም የታወሩ ሰውነታቸው የበደነ ወይም ሽባ ሆነው ባለ አእምሮዎችና አእምሮ የነሳቸው ሁሉ ሆነው ህብረተሰቡ ፊት እነሆኝ ብለው ጉች አሉ። የፊውዳሉ አገዛዝ ወንጀል በህዝብ ፊት ገሃድ ሆኖ ቀረበ። ህዝቡም ይህ ግፈኛ መንግስት ይውረድ የሚል ጩኸት አሰማ። አብዮቱ እየተቀጣጠለ በመሄድ የዚያ ኢሰብአዊ ስርዓት ቡታ ነጋሪ ሆነ። ይህንን ያንን እናሻሽላለን እየተባለ ይገባ የነበር ቃል ኪዳን ሁሉ የህዝቡን ቁጣ ሊያቀዘቅዝም ሆነ ንጉሳዊ አገዛዝን ከድቀቱ ሊያድነው አልተቻለውም። በዚህ ጊዜ ነበር ደርግ ጣልቃ የገባው። ወታደራዊ መኮንኖችን የመረጣቸው የለም። ማንም በህዝቡ ላይ እንዲሰለጥኑ ቃል የሰጣቸው የለም። ስልጣንን በኃይል የራሳቸው በማድረግ በዚያው በጥንቱ አገዛዝ ስልት ቀጠሉ። ህዝቡ ትግሉን እንዲያቆም በማዘዝ ነገስታት ይገዛሉ፣ ህዝብም ይታዘዛል ብለው በማስታቀር እኒያ የቀድሞ ነገስታት ይሉት የነበረውን አስተጋቡ። በእርግጥም ህዝብ በትምህርት ላቅ ባለ ህብረተሰብ ውስጥ በሰብአዊ ፍጡር ትርጓሜ ላይ ትንታኔ አቅርቦ ሊቅነቱን ሊያስመሰክር ለሚፈልግ ጸሐፊ በሚያረካው ደረጃ ቁልጭ አርጎ አበጃጅቶ ጥያቄውን አቅርብ እንጂ ለዴሞክራሲ፣ ለሰብአዊ መብት መከበር፣ ለእኩልነት እመቃ እንዲቆም፣ የሽብርና የመጻ አውታሪት እንዲፈርሱ ለህዝባዊ ስልጣን ጩኸቱን አሰምቷል። የህዝባዊ ስልጣን ዋነኛ ጥያቄ የጊዜያዊ መንግስት ህዝባዊ ጥያቄ ውስጥ የተካተተ ነበር። ደርግ ይህንን ሁሉ ተቃውሞ ባሻፈረኝ ባይነት ቆመ። በኃይሉ ስልጣን ወለድ። እዚያው ስልጣን ላይ ለመቆየትም ደግሞ ኃይል መጠቀም ነበረበት። ተቃውሞውን ላሰማ አብነቱ እመቃና ሽብር ነው አለ። ለዚህም ነው የቀይ ሽብሩን አሰቃቂነት ለመረዳት የካቲቱን አብዮት በነባራዊ መልኩ መመርመር የሚያስፈልገው። በአብዮቱ ውስጥ ህይወትን፣ ኑሮን በሚመለከት ሁለት የተለያዩ አመለካከቶች ተጋጩ። ስለ ቀድሞውና ስለ ወደፊቱ ሁለት የተለያዩ ትንታኔዎች ተላተሙ። አንደኛው የዝቡና የተራማጅ ምሁራን የሆነው የቀድሞውን አመጻ በኃይል የመጠቀምን ባህል በማውገዝ ይህንን ስርዓት ለማፍረስና ተራው ሰው የሚከበርበት የወደፊት እድሉ የሚሰምርበት ስርዓትን ለመፍጠር ሲሆን፣ ሁለተኛው የደርግና የደጋፊዎቹ የሆነው ደግሞ የቀድሞውን በአመጻ የቀለመ ገጽታ ተቀብሎ በዚሁም ተመስርቶ ይበጀኛል ያለውን ስርዓት ለመቀየስ ነበር። ህዝቡ ሰላምንና መሰረታዊ ለውጥን የፈለገ ቢሆንም ያን ለማግኘት መታገል ነበረበት። ደርግም ስልጣን ለመጨበጥ የህዝባዊ ትግሉንም ፍሬ ለመቀማት ኃይልን መጠቀም ነበረበት። ከራስም ጠባይ ስንነሳ ያላግባብ ያገኘውን ይዞ ለመቆየት በኃይል ላይ ከመተማመን ሌላ ምርጫም አልነበረውም። ከዚህም ስንደረደር ቀዩ ሽብር የጊዜ ጉዳይ እንጂ የግድ ቀንን ቆጥሮ መወለድ የነበረበት ነበር። ግን ይህን ማለት የሽብሩን አረመኔያዊነት ቅንጣት ታክልም የሚቀንሰው አይደለም። አመጽ ለኢትዮጵያ ህብረተሰብ እንግዳ ነገር አልነበረም። ለምዶበታል ማለት በጊዜው የነበረው መንግስት በኢትዮጵያውያን ላይ የፈጸመውን ጭፍጨፋ ትክክለኛ ወይም ተገቢ አያደርገውም።
በልደምህን ጠጣ ከይማም ከኮምቦልቻ ወሎ በህዝባዊ ትግሉ ሊጫወት ገበጣ የኢሳይያስ ጥት ልጅ የወያኔ ሎሌ ገልብጦ ባርኔጣ ኢትዮጵያ ሱሴናት እያለ ሲመጣ ጌሾ እንዳሰከረው ሙዝ እንዳየ ጦጣ ስንት ሰው በልልታ አደባባይ ወጣ። ሰውን ከተቀሩት እንስሳት ለይቶ ጠያቂ ያረገው አእምሮውን ሰጥቶ የኋላውን አይቶ የፊቱን ገምቶ እንዲያመቻች ነበር መንገዱን አቅንቶ ምን ነክቶን ተሳከርን በወሬን ተፈንቶ። ከሀያ ዓመት በላይ ሲያደማት የኖረው ሰላይ ጋሻ ጃግሬ ኢትዮጵያ እንዴት አርጋ ራሱ ላይ ወጣች በሱስነት ዛሬ። ልጆቿን ሲበላ ልጆቿን ሲያስበላ ሆኖ ጠቢ ጆሮ አላፍን ከርቸሌ ያወረዳ ታስሮ ስንቱን የገደለ ስንቱን ያስገደለ ስንት ደርዝ ያጠፋ ስንቱን ያሳፈነ በጨለማ እስር ቤት ወርውሮ አስወርውሮ ስንቱን ያስጨረሰ መትሮ አስመትሮ በምንድን ተአምር ከኢትዮጵያ ጋር ሱስ ያዘው ዘንድሮ። ፊደሏን በላቲን ጨፍልቆ አስጨፍልቆ እንዳልሰራ መታት አረፋውን ደፍቆ ኢትዮጵያ ሱሴ ናት የሚለው ተነስቶ ለምን ዓላማ ነው ከቶ ምንድን ሽቶ መተሪ ተኮሉን በልቦናው ቋጥሮ እናይ ጠረጥሬን የዋሃን አታሎ الناس تولين قلبو تشون صللو انا من قدوين باتك امعمالو مركو ليادر قاتشو بسو سوانو غلولو موسيا الشاقاري اتشن يالك بشفرا ورومو قراغي دورزي ولايتا شناشا حراري الاي كلو كنتا كفي تشواغو الناسو ماليك امباتا سيداما افار تغري انيوك امارا ديلام بالك انقوى سمه يالتتارا ينني تراكبو بزمن لايف السوم دمه يتسرا وهاو دمهنو اللت دلهم ججرا لكاف لو مك الناس بمدمر زي ما انتن يفج انتن يبالا مسيح ابي يالكوك اي باهرن سرا هسانات عزاونت وطاتوش قول ماستوش مجاتم تاردا بنصحان الكيت يمي فاسون با مجا بكات لانت مجت لانتا قطا مستسون اقوما مجا بقرر فردا زاريم قد ارنجي قيديو دودولا شاشماني قبا باكسون ببرايو بقندر اطايتا والديا كفالي بحرر سبتا دريدو نازريت تقرو حواسا يليك ساي مشتاتك ارق مستنادو دردار ينبرو يرست من تارو قذاتن مصفاتو ساون نقلو عبارو عدي سابا درسوال ايهو سرون سجو عبي لما ستل بسوس عصابدو مسر ريالاماون اندات تايو قردو كبافي توم بيهون كتنت جمرو سوس ممزدنيانو بماسر عامرو عقلن يمنستنو كلدينان عصاصرو ግና ከልብ ቆርጠው በጊዜ ካቆሙት ሱስም ይወገዳል ከልብ ከታገሉት ስለዚህ ወገኔ ይህን መርዘኛ ሱስተት መጠጣት ወንኒና ነፍጥህን አንሳና ታጠቃት የምድራችን ክብር ዋና ምንጭ እሷናት አበይ ሙሲያችን ነው ኖቤል ተሸለመ የምስራች ብለህ ስትዘፈን ስትጨፍር በሱሱ ተሳክረህ انتن از زنگتو انتن از تنیتوک آلات بما سامر اراجون از تدقوال حیزت این زور دمهن لیقتا وگنهن لیمتر جوروهن وطفه مکر لستسما مهونن که قدتلک یسوس چنت گاما ان دمزرائی کاره خلو لمتات اللخ بب ارنیو سنن مکرن لکواج اللخ لنمكر لنذكر ببئرس لفا بسوس سباكي وچ زاريم طله تصفا ككشت يالوطا مني الناس لالا وغن اياسرك بلر مهن بلا وغن اياسرك بلد مهن تطا بهزباوي تقلو لتشاوت قبطا يوياني واشكر اهديد بعدين قلبتو بارنيتا كزوفان تقمتو اقول سيكاناتا ኢትዮጵያ ሶሴናት እያለ ሲመጣ ፍቅር ብልጽግና እያለ ሲመጣ ቃላት አሳምሮ ዛሬም እያረደ ደምህን ሊጠጣ በህብረት መከተው ወገን በወሉጣ ሀገር ብርሌ ነው አንዴ ከወደቀ የሚሰማ ይስማ አለቀ ደቀቀ ሀገር ብርሌ ነው አንዴ ከወደቀ የሚሰማ ይስማ አለቀ ደቀቀ
Thank you.